ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 13 2011 ዓመተ ምህረት ዝግጅት ጀመረ።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምናስተናግዳችሁ አዲሱ አበበና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን።
ከኢትዮጵያ መንግስት ጋር አስመራ ላይ የተደረሰውን ስምምነት ተግባራዊ ለማድረግ በቁርጠኛነት እየሰራ መሆኑን የኦሮሞ ነጻነት ግንባር ኦነግ ገልጧል።
እጀናን ከኛ ወሊገልሴ ከኛ ኢስመግሯ ወሊገልሰን አከደሴ ወዲር ወሌ ወመን ኦሮሞን ከወሊገልሴ ተናከም።
ከኦሮሞ ነጻነት ግንባርና ከኢትዮጵያ ፌዴራል መንግስት ጋር የተዋቀረ ኮሚቴ ከአሁን ቀደም የተስማማበትን ስራ ላይ ለማዋል እየተንቀሳቀሰ ነው። አቋማችንና ስምምነታችን ያው የበፊቱ ነው ብለዋል።
የኦነግ ምክትል ሊቀመንበር አቶ አራርሳ ቢቂላ ናቸው ይህንን ያሉት። በአብይ ርዕስ ዘገባ ይዘናል። አዲሱ ለአርዕስተ ዜና ወደ አንተ ልንበለስ።
ጠቅላይ ሚኒስትር አብይ አህመድ ከኢጣሊያ መንግስት ጋር በተለያዩ ጉዳዮች በጋራ ለመስራት መግባባት ላይ መድረሳቸው ተገለጠ። ኬንያ ከናይሮቢው የአሸባሪዎች ጥቃት ጋር በተያያዘ ተጨማሪ ተጠርጣሪዎችን አሰረች። በኮንጎ ዲሞክራቲክ ሪፐብሊክ ፕሬዝዳንታዊ ምርጫ የቲሺሴኬዲ አሸናፊነት በባለሥልጣናት ተረጋገጠ የሚሉ ይገኙባቸዋል።
አመሰግናለሁ። ሌሎችም በርከት ያሉ ዘገባዎችን ይዘናል። ክቡራትና ክቡራን፣ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው።
የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከጣሊያኑ አቻቸው ጁሴፔ ኮንቴ ጋር በሁለቱ አገሮች የጋራ ጉዳዮች ዙሪያ ተወያዩ። ጋዜጣዊ መግለጫም ሰጡ። ጠቅላይ ሚኒስትር አብይ የምጽዋን ወደብ ከአዲስ አበባ ጋር ለማገናኘት በሚቻልበት ሁኔታ ላይ ከኢጣሊያው አቻቸው ጋር መነጋገራቸውንም ጠቁመዋል።
ጣሊያን በነበረን ቆይታ
ዱራንት ላ ኖስትራ ቪዚታ ኩ ኢን ኢታሊያ
እና ሰላም ግንኙነት በርካታ ውይይት ያደረግን ቢሆንም
አቢያሞ ፋቶ ዴቫሪ ዲስኮርሲ
በተለይም ምጽዋንና አዲስ አበባን በባቡር መስመር ለማገናኘት የሚደረገውን ጥረት ኢጣሊያ በገንዘብ ለመርዳት መስማማቷ ያስደሰታቸው መሆኑን ነው ጠቅላይ ሚኒስትር ቀደም ሲል በአስተርጓሚ የተናገሩት። ጠቅላይ ሚኒስትር አብይ አህመድ የኢጣሊያኑን ፕሬዚዳንት ሰርየጎ ማታሬላን በዩክራይን ቤተ መንግስት አወያይተዋል። ሁለቱም መሪዎች በአገሮቻቸው መካከል ያለውን ታሪካዊ ግንኙነት፣ በቀጣይ ትብብርም ቁልፍ ማህበራዊና ኢኮኖሚያዊ የልማት ጉዳዮች ዙሪያም ተነጋግረዋል። በተጨማሪም ፕሬዚዳንት ማታሬላ በአሁኑ ወቅት በኢትዮጵያ ያለውን ለውጥና ኢትዮጵያን በአፍሪካ ቀንድ እየተወጣች ያለችውን ሚና አድንቀዋል። በኢጣሊያ ሮም የሚያደርጉትን የልማት አገሮች ውይይት በመቀጠል ጠቅላይ ሚኒስትር አብይ አህመድ ከተባበሩት መንግስታት የምግብና እርሻ ድርጅት ዋና ዲሬክተር ሆዜ ግራዚያኖ ደ ሲልቫ ጋር ተወያይተዋል። ዋና ዲሬክተሩ ኢትዮጵያ በአፍሪካ ቀንድ እየተወጣች ያለውን ሚና በማድነቅ ሰላም ዋነኛ ቅድመ ሁኔታ ነው ማለታቸውም ተሰምቷል።
ከባድ የሰብአዊ መብቶች ጥሰቶች ፈጽመዋል በሚል አቃቤ ሕግ የምርመራ መዝገብ በከፈተባቸው ሰዎች ላይ ተጨማሪ የምርመራ ጊዜ ጠይቋል። ተጠርጣሪዎቹ ጥያቄውን በብርቱ የተቃወሙ ሲሆን ፍርድ ቤቱ ግን ተቃውሞውን ውድቅ አድርጎ ተጨማሪ የምርመራ ጊዜ ፈቅዷል። መለስካቸው አማሃ ተጨማሪ አለው።
ፌዴራል ፖሊስ ነጉሃ አጽባሃ በሚል ስያሜ የያዘውን የምርመራ መዝገብ ለአቃቤ ሕግ ካስረከበ በኋላ አቃቤ ሕግ ተጨማሪ የምርመራ ጊዜ እንዲሰጠው አመለከተ። ፍርድ ቤቱ አቃቢ ሕግ የጠየቀውን የ15 ቀን የምርመራ ጊዜ ሙሉ በሙሉ ባይፈቅድም ከሳምንት ያላነሰ ጊዜ ሰጥቶታል። አቃቢ ሕግ ለዚህ ተጨማሪ ጊዜ ጥያቄ ያቀረባቸው ምክንያቶች ለምስክሮች የተመቻቸ የምስክርነት አሰጣጥ ሁኔታን ለማዘጋጀት፣ የሕክምና ማስረጃ ለማሰባሰብና በማስረጃዎች ላይ የባለሙያዎችን አስተያየት ለመጨመር እንደሆነም ዘርዝረዋል። ተጠርጣሪዎቹ ይህን የአመልካች ጥያቄ በብርቱ ተቃውመዋል። 17ኛ ተጠርጣሪ ኮማንደር አለማየሁ ኃይሉ ለፍርድ ቤቱ እንዳመለከቱት ይህ ቀጠሮ የተሰጠው ምርመራው አብቅቶ መዝገቡን ለመረከብ ነበር የተቀጠረው። ይህን በማድረግ ፈንታ ተጨማሪ ምርመራ ጊዜ መጠየቁ አግባብ አይደለም፣ የፍርድ ቤቱ ትዕዛዝም አልተከበረም ብለዋል። አክለውም የተጠረጠርንበት ወንጀልም በከባድ ግድያና ውንብድና አይደለም፣ ስለሆነም ይህ የቅድሚያ ምርመራ ጥያቄ እንዲታገድልን ሲሉ አመልክተዋል። ሌሎች ተጠርጣሪዎችም ተመሳሳይ አቤቱታ አሰምተዋል። አቃቢ ሕግ በበኩሉ ያቀረበው ማመልከቻ ሕጋዊ መሠረት ያለው መሆኑን ተከራክሯል። የተፈጸመው ተራ ድብደባ እንዳልሆነና በሰብአዊ መብት ላይ የተፈጸመ ወንጀል እንደሆነ፣ አፈጻጸሙም ውስብስብና ከባድ እንደሆነ ዘርዝሯል። በወንጀል ምርመራ መሰማራት በራሱ ወንጀል እንዳልሆነ አቃቢ ሕግ አመልክቶ አሁን የሚያጠራው ግን ምርመራው የተካሄደበትን አሰራር እንደሆነ ዘርዝሮ ተጨማሪው የ15 ቀን ጊዜ እንዲሰጠው አመልክተዋል። ፍርድ ቤቱ የሁለቱን ወገን ክርክር መርምሮ የተጠርጣሪዎችን ክርክር ውድቅ በማድረግ ለአቃቤ ሕግ ተጨማሪ የምርመራ ጊዜ በመስጠት ለጥር 20ና ለጥር 22 ቀን 2011 ዓ.ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። የኬንያ ባለሥልጣናት ባለፈው ሳምንት ናይሮቢ ውስጥ ከተካሄደው የሽብርተኞች ጥቃት ጋር በተያያዘ ተጨማሪ ተጠርጣሪዎችን በቁጥጥር ስር አዋሉ። የኬንያ ከፍተኛ የደህንነት መስሪያ ቤቶች በሞምባሳ ወደብ ከተማ ተገናኝተው የአልሻባብ ጥቃቶችን ለወደፊቱ መግታት ስለሚቻልበት ሁኔታም ተወያይተዋል። አክራሪው እስላማዊ ሽብርተኛ ቡድን ባለፈው ሳምንት ደሴት ዲቱ ላይ ለተፈጸመውና 21 ሰዎች ለሞቱበት ጥቃት ኃላፊነት መውሰዱ አይዘነጋም። ይህን መሰል ጥቃት ከእንግዲህ እንዳይደገም የኬንያ ኃይሎች በንቃት ይጠባበቃሉ በማለት የአገር ውስጥ አስተዳደር ሚኒስትሩ ፍሬድ ማቲያንጂ ተናግረዋል።
የኮንጎ ዲሞክራሲያዊት ሪፐብሊክ ፕሬዚደንታዊ ምርጫን ፌሊክስ ቺሴኬዲ ማሸነፋቸው ተገለጸ። የአገሪቱ ብሔራዊ ከፍተኛ ፍርድ ቤትም እጩ ተፎካካሪው ማርቲን ፋዩሉ ያቀረቡትን ተቃውሞ ውድቅ በማድረግ ባለፈው ሳምንት ማብቂያ ላይ የቺሴኬዲን በማንኛውም ኦፊሴላዊ መስፈርት አሸንፈዋል ሲል ወስኗል። ከካቶሊካዊት ቤተ ክርስቲያን በተወከሉት ታዛቢ ድጋፍ ያገኙት የተፎካካሪው ማርቲን ፋዩሉ ደጋፊዎቻቸው ተቃውሞ እንዲያካሄዱ ጥሪ አስተላልፈዋል። የደህንነት ጥናቶች ተቋም ተንታኝ የሆኑት ሊዝል ሉ ቮድራን ግን ፋዩሉ የአፍሪካ አገሮችን ሌላው ቀርቶ በቀጣዩ ሳምንት ስብሰባ ከሚቀመጠው የአፍሪካ ህብረትን ቢሆን ድጋፍ እንደማያገኙ ተናግረዋል። ምርጫውን በ38 ከመቶ ማሸነፋቸውን ያወጁት ቺሴኬዲ ድምፅ ከመሰጠቱ አስቀድሞ የምርጫ ጣቢያቸው ስልጣናቸውን ከሚለቁት ፕሬዚደንት ጆሴፍ ካቢላ ጋር መደራደሩን ገልጸዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ዋሽንግተን ዲሲ ላይ ባለፈው ቅዳሜ የተካሄደው ሶስተኛ ዓመታዊ የሴቶች ሰልፍ አቻምና ከታየው ያነሰ ብዛት እንደነበረው ተገለጠ። ያኔ ፕሬዚዳንት ትራምፕ የፕሬዚደንትነት ቃለ መሐላ በፈጸሙ ማግስት ነበር የተካሄደው። የቅዳሜው ሰልፍ ሴቶችና ወንዶች የተሰለፉበት ሲሆን ሞቅ ያለ እንዳነበርም የአሜሪካ ድምፅ ዘጋቢ ኬት ሌን ባጠናቀረችው ዘገባ ገልጣለች። አዳነች ፍሳይ ታቀርባለች።
ክቡራትና ክቡራን አድማጮች፣
ፎረም በርካታ በሀብት የበለጸጉ መንግስታትና የንግድ መሪዎች በየዓመቱ ወደ ዳቮስ ስዊዘርላንድ በመጓዝ ዳጎስ ያለ ገንዘብ ስምምነት ውል የሚቋጩበትና የጂኦፖለቲካ አቅጣጫን የሚቀርጹበት በመሆኑ ይበልጥ ይታወቃል። ይህ ዓመታዊ ስብሰባ በተጨማሪ ግን ግዙፍ የሰብአዊ አጀንዳዎች ይቀርቡበታል። ዘንድሮ ለምሳሌ መድረኩ የዓለም ባንክና ዓለም አቀፉ የቀይ መስቀል ኮሚቴ በጋራ በሰብአዊ እርዳታ ላይ ያተኮረ ዘመቻ ይጀምራሉ። ዓላማውም ለሰብአዊ ቀውሶች መፍትሄ የሚሆኑ ከአጭር ጊዜ ወደ ረጅም ጊዜ እርዳታ የሚሰጡበት አዲስ አሰራር ለመግባት ነው። የተባበሩት መንግሥታት የረድኤት ድርጅቶች ጥረት በዚህ ለአንድ ሳምንት በሚዘልቀው ጉባኤ ላይ ጎልቶ ይታያል። የዓለም የምግብ ፕሮግራም ዋና ዳይሬክተር ዴቪድ ቢስሊ ግጭቶችና ረሃብ እንዲሁም የዲጂታል ቴክኖሎጂን በሰብአዊ እርዳታ ዘርፉ ውስጥ ለመጠቀም በጋራ የተዘጋጀውን ፕሮግራም ያስተዋውቃሉ። የዓለም የምግብ ፕሮግራም ቃል አቀባይ እርቭ ቨርሁስል በበኩላቸው ቡድኑ ለዘመቻው እርዳታ ያስፈልገዋል ብለዋል። በዳቮስ የምጣኔ ሀብት ጉባኤ የሚሳተፉ አብዛኞቹ ኩባንያዎች ስለ ምግብ ዋስትና ኢንቨስትመንት የሚረዱ በመሆናቸው ለንግዱ መሳካት እጅግ ጠቀሜታ አላቸው ብለዋል።
በዓለም ዙሪያ ሕይወት ያተርፋል፣ ጠንካራ ገበያም ይገነባል። እንደ እውነቱማ የዜጎችን ዓመታዊ አማካይ ገቢ በ16.5 በመቶ ይጨምራል። በሕይወት ዘመኑ የሚቆጥበውን ገንዘብም በ46 በመቶ ያሳድጋል።
ከ110 ሀገሮች የሄዱ ከ3000 በላይ የሚሆኑ የዓለምን ኢኮኖሚ የሚያሽከረክሩ የንግድ መሪዎችና የረድኤት ድርጅቶች ይህን የዘንድሮውን የዳቮስ መድረክ የሚያዩት ከዓለም መሪዎች ጋር ያለውን ግንኙነት ለማጠናከር ጠቃሚ ዕድል እንደሆነ ነው። የዩኤንኤችሲአርና የዩኒሴፍ መሪዎች እንዲሁም የተባበሩት መንግሥታት የልማት መርሃ ግብር አስተባባሪ በመድረኩ ላይ ይገኛሉ።
ክቡራትና ክቡራን አድማጮች፣ ቀደም ሲል የተጠቀሰው የዩናይትድ ስቴትስ 3ኛው ዓመታዊ የሴቶች ሰልፍን የሚመለከተው ዘገባ በመጽሔት ዝርዝሩ ይቀርባል። ቀደም ሲል ያደመጣችሁት የተባበሩት መንግሥታት ድርጅትና ዓለም አቀፍ የረድኤት ድርጅቶች መሪዎች ዛሬ ዳቮስ ስዊዘርላንድ በዓለም ምጣኔ ሀብት ላይ ያደረጉትን ዓመታዊ ጉባኤ የሚመለከት ሊሳ ሽላይን ከጄኔቫ ያደረሰችን ሶሎሞን ክፍሌ ያቀረበውን ዘገባ ነበር። የዜናው ክፍለ ጊዜ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ አጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ሰኞ ጥር 13 2011 ምሽት ፕሮግራም ነው።
I have a dream. My four little children one day live in a nation where they will not be judged by the color of
ህልም አለኝ ይታየኛል። አራቱ ትናንሽ ልጆቼ አንድ ቀን በቆዳቸው ቀለም ሳይሆን በማንነታቸው ይዘት የሚለኩበት ሀገር ውስጥ እንዲኖሩ ዛሬ ህልም አለኝ።
በዩናይትድ ስቴትስ የሲቪል መብቶች ተሟጋች ታጋይና መሪ ማርቲን ሉተር ኪንግ በሕይወት ቢኖሩ ኖሮ ዛሬ ልክ 90 ዓመት ዕድሜያቸውን ይደፍኑ ነበር።
ዛሬ ጠዋት እንደውም ለልጆቼ ያንን ንግግር ሳሳያቸው ነበረ ቪዲዮን። ምክንያቱም ማንም ቤትም ዓለም የሚኖር ልጅ ወይም ማንም ሰው አዳምጦት ልቡ ውስጥ የሚገባ ዩኒቨርሳል የሆነ ሰብአዊነትን ለሰው ልጅ የሚያስተምር እና አቅጣጫ የሚሰጥ ታሪካዊ ንግግር ነው።
አቶ ቴዎድሮስ አበበ በዋሽንግተን ዲሲው ሃዋርድ ዩኒቨርሲቲ የቤተ ክምችት ከፍተኛ ባለሙያ ናቸው። የዶክተር ኪንግ ህልም በኢትዮጵያዊ አይን በሚል ርዕስ ጽፈዋል። ዛሬ በዩናይትድ ስቴትስ ብሔራዊ ክብረ በዓል ነው፣ የማርቲን ሉተር ኪንግ ቀን። አነጋግረናቸዋል አቶ ቴዎድሮስን። ዘግየት ብለን ይዘናቸው እንመለሳለን።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገራለን። ቀዳሚውም የዕለቱ አብይ ርዕስ ነው።
ከኢትዮጵያ መንግሥት ጋር አስመራ ላይ የደረሰውን ስምምነት ተግባራዊ ለማድረግ በቁርጠኛነት እየሠራ መሆኑን የኦሮሞ ነጻነት ግንባር ኦነግ ገልጿል። ከታጣቂዎቹ ጋር ለመወያየትና የስምምነቱን አፈጻጸም ለማመቻቸት መሪዎቹ ወደ የአካባቢው እንደሚንቀሳቀሱ የኦነግ ምክትል ሊቀመንበር አቶ አራርሳ ቢቂላ ለቪኦኤ ተናግረዋል። አቶ አራርሳ ቢቂላን ዛሬ ያነጋገራቸው እዚያው የሚገኘው ሪፖርተራችን ሙክታር ጀማል ነው። ሙክታርን መስመር ላይ ይዘነዋል። ሙክታር ይሰማል?
አዎ ይሰማኛል ሰለሞን።
እንደምን አመሸ ሙክታር? እግዚአብሔር ይመስገን። እስቲ ወደ ቃለ ምልልስህና ወደ ዘገባህ እንመለስና ከአቶ አራርሳ ጋር ያደረከው ውይይት መነሻ ምን ይመስል ነበረ?
አመሰግናለሁ ሰለሞን። እንደሚታወቀው የኦሮሞ ነጻነት ግንባር ከኢትዮጵያ መንግስት ጋር አስመራ በደረሰው ስምምነት መሰረት በሰላም ወደ ሀገር ገብቶ ለመታገል መስማማታቸው ሲነገር ቆይቷል። ይህ ስምምነት ግን ገቢራዊ አልሆነም በሚል ሁለቱ ድርጅቶች ከጣገባ ውስጥ መግባታቸው ይታወቃል። ኢህአዴግና ኦሮሞ ነጻነት ግንባር፣ በተለይ ከኢህአዴግ ውስጥ ኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ማለት ነው። ይህ ከጣገባ ደግሞ ስምምነቱ አልተፈጸመም የተባለው ከሁለቱም ወገን ነው ወቀሳ ሲቀርብ የነበረው። የኦሮሞ ነጻነት ግንባር ያመጣናቸው ወደ ስልጠና እንዲገቡ ያስገባናቸው ታጣቂዎች በአግባቡ አልተያዙም ብሎ ሲወቅ፣ ኦዴፓ ደግሞ የለም መጀመሪያውኑ ኦነግ ይህንን ውል ወይ ደግሞ ስምምነቱን ተፈጻሚ ማድረግ ስለማይፈልግ ነው ይህ ችግር እየተወሳሰበ የመጣው እና ውጥረቱ የባሰው የሚል ሌላ የሰጣገባውን ሁለቱም ምክንያቶች ሲያቀርቡ ነበር። ስምምነቱ ይዘቱ ደግሞ በተመለከተ የኦሮሞ ነጻነት ግንባር ታጣቂዎች ወደ መንግስት የጸጥታ አካል በመቀላቀል በመዋሃድ የሀገር የጸጥታ አካል ይሆናሉ የሚል ነበር። ይህ ነው የግቶ ዛሬ ድረስ ለጦርነት ጭምር እየዳረገ ያለው አካባቢውንም እያመሰ ያለው። ስምምነቱን በተመለከተ የኦሮሞ ነጻነት ግንባር ምክትል ሊቀመንበር አቶ አራርሳ ቢቂላ ይህንን ለአሜሪካ ድምፅ ተናግረዋል።
እጀናን ከኛ ወሊ ገልጽ ከኛ ኢስማዱራ ወሊ ገልጽን አከደፈ ወዲር ወለ ወመን ኦሮሞን ከወሊ ገልጽ ተናከም ጥብረሙ ደገጀ ያዶ ዳዲዋን
ከኦሮሞ ነጻነት ግንባርና ከኢትዮጵያ ፌደራል መንግስት የተዋቀረ ኮሚቴ ካሁን ቀደም የተስማማነበትን ስራ ላይ ለማዋል እየተንቀሳቀሰ ነው። አቋማችንና ስምምነታችን ያው የበፊቱ ነው። በፍጥነት ስራ ላይ ውሎ ህዝብን ያሳሰበው ችግር ባጭር ጊዜ ውስጥ ተፈጻሚ እንዲሆን ነው አቋማችን።
ሙክታር አሁን ትጥቅ ያልፈቱ ታጣቂዎች እንዳሉት ኦነግ ይስማል። እንዲያውም ከየአካባቢው የሚታዩ ሁከቶችን ከዚሁ ከነትጥቁ ነው ከሚባል ታጣቂ ኃይል ጋር የሚያያይዙ አሉ። አንዳንዶች ደግሞ ጥቃት ፈጽመውም ኦነግ ነን የሚሉ አሉ። ምንም እንኳን በቅርቡ የምናስታውሰው ኦነግ ያስተባበለበት አጋጣሚ የነበረ ቢሆንም፣ ለመሆኑ ከዚህ ጋር የተያያዘስ ሁኔታ አንስተውልሃል አቶ አራርሳ ቢቂላ?
በግጥ ትጥቅ የታጠቀ የኦነግ ሰራዊት በሀገር ውስጥ እንደሚንቀሳቀስ አቶ አራርሳ ቢቂላ አንስተዋል። ይህንንም ወደ ሰላም ለመመለስና የተገባበትንም ሰቃገባ ለማርገብ በተለይ በአባገዳዎች በመከባቶችና በተለያዩ አዛውንቶች የተጀመረውም ሽምግልና እንደ ኦነግ ሽማግሌዎቹ የሚያነሱትን ነገር እንቀበላለን እየተነጋገርንም ነው ብለዋል። በተለይ ውሉን ለመፈጸም ሲባል ትልቁ ነገር መታወቅ ያለበት በሰላም ነው እንታገላለን ብለን ወደ ሀገር የገባ ነው። በሰላም ለመታገል ደግሞ ያለውን ነገር ከመንግስት ጋር በቅርበት ለመወያየት ዝግጁ ነን የሚል ነው አቶ አራርሳ ቢቂላ ያነሱት። በቅርብም ይህንኑ ሀሳብ አንስተው በተለያዩ ሚዲያዎች ይናገሩ ነበሩ አቶ አራርሳ። የኦሮሞ ነጻነት ግንባር ታጣቂም ይህንን በማወቅ ከድርጅቱ የሚተላለፍለትን መልእክት በመቀበል ወደ ገቢራዊነቱ ወደ ተግባርነቱ እንዲሳተፍ ጥሪ ማቀርበዋል አቶ አራርሳ። ይህንን በተመለከተ በተለይ በቅርብ ሽማግሌዎቹ ያደረጉላቸውን ጥሪና ውይይትም እንደሚያከብሩ ሁሉንም እንደሚቀበሉም ነው ያነሱት። ይህም በተመለከተም አቶ አራርሳ ያነሱ ካለ እሱንም እንስማ።
ወራኒ ኬኛ አኩመጅሩስቲ አካወሊ ገልሴ ለፋቀሙ ሰንቲ መውረብት ገሌ ሰንቦደ ዋንት አኑ ለንጊሳ አርገቴ
ተዋጊዎቻችን ቀደም ብለን በተስማማነው መሰረት ካምፕ ይገቡና ስልጠና ወስደው ከኦሮሚያ ወታደራዊ ኃይሎች ጋር ተዋህደው አገልግሎት ይሰጣሉ። ይህን የድርጅታችን አቋም ህዝቡ እንዲረዳ እንፈልጋለን።
ሙክታር፣ ከዚህ በፊትም እንግዲህ ትጥቅ ያስቀመጡ የኦሮሞ ነጻነት ግንባር ታጣቂዎች እንደነበሩ ይታወቃል። ወደ ካምፕም ወደ ሰፈርም ገብተው የነበሩ እንዳሉ ይታወቃልና እነሱን በተመለከተ የተከታተልከው ያገኘኸው አሁን ስለሚገኙበት ሁኔታ የደረሰ መረጃ አለ ወይም ከአቶ አራርሳ ጋር ያነሳችሁት ጉዳይ አለ በዚህ ጉዳይ ላይ?
እሱን በተመለከተ ቢያንስ ወደ 700 በላይ የሚሆኑ ወደ ኦሮሚያ ፖሊስ እንደገቡ የሁለቱም አካላት ከኦነግም ከኦሮሞ ዲሞክራቲክ ፓርቲም ሲገለጽ ነበረ። ይሄ ሁለቱም ተመሳሳይ ሀሳብ ነው የሚገልጹት። ሌላኛው ደግሞ በሶስት ረድፍ ወይ ደግሞ በሶስት ምድብ የተመደቡ አሉ። የተወሰኑ በራሳችን ወደ ቤታችን ገብተን የራሳችንን ኑሮ እንኖራለን ብለው የራሳቸውን ኑሮ ከሁለቱም ተገለው መኖር የሚፈልጉ አሉ። እነዚያውም ደግሞ የተለያየ ሙያ ላይ የነበሩ የቢሮ ሰራተኛ ወይ ደግሞ ሲቪል ሰርቫንት የማህበራዊ አገልግሎት ቢሮ ሰራተኛ ሆነው የመንግስት ተቀጣሪ ሆነው ወደ ትጥቅ ገብተው የነበሩ የተለያየ ትምህርት ደረጃና ሙያ ያላቸው ደግሞ ወደ ሙያቸው መንግስት መድቧቸው ሰላማዊ ኑሯቸውን እንዲቀጥሉ እና ከኦነግ ጋር በፖለቲካ መቀጠል እንፈልጋለን የሚሉ ሶስትና አራተኛው ወደ ፖሊስ ወይ ደግሞ ጸጥታ አካል መመደብ እንፈልጋለን የሚሉ ነበር። ከዚህ ውስጥ ወደ 700 የሚሆኑ ወደ ፖሊስ ተመድበው አሁንም ስልጠና ላይ ይገኛሉ ፖሊስ ኮሌጅ። ሌሎቹ ደግሞ በዚሁ ባሉት መሰረት ወደ የቤታቸውና ወደ የኦነግ የፖለቲካ አሰራር መግባታቸው ከዚህ ቀደም ሲገለጽ ነበረ። ነገር ግን አሁን በትጥቅ
ሄሎ ሄሎ ሙክታር። ክቡራትና ክቡራን አድማጮች እንግዲህ እንደምታዳምጡት የሰሞኑ የስልክ ሁኔታ ከኢትዮጵያ ጋር አስቸጋሪ ነው። ነገር ግን ሙክታር ከሞላ ጎደል ሙሉ ገጽታ ያለው ዘገባውን አድርሶናል። እናመሰግናለን ሙክታር። የስልኩ መስመር እንደተሻሻለ ተጨማሪ ዘገባ ካለው ይዘነው ለመመለስ እንሞክራለን። በተጨማሪ ቀናትም እየተከታተልን ሌሎች ዘገባዎችን እናሰማችኋለን። ይህ በእንዲህ እንዳለ ግን የኦሮሞ ነጻነት ግንባር ኦነግ መሪዎቼና አባሎቼ እየታሰሩ ናቸው ሲል አቤቱታ አሰምቷል። ኦነግ ይህንን የገለጸው የኢትዮጵያ መንግሥት በኦሮሞ ነጻነት ግንባር አመራርና አካላት እንዲሁም አባላቱ ላይ የሚያካሂደውን ዛቻና እስራት በአስቸኳይ ያቁም ሲል ከትናንት በስቲያ ቅዳሜ ባወጣው መግለጫ ነው። መንግሥት ባለፈው ሳምንት ባወጣው መግለጫ ታጥቀውና ሳይታጠቁ የሚንቀሳቀሱ 835 ግለሰቦችን ቁጥጥር ሥር አውያለሁ ማለቱ ይታወሳል። የኦነግን የቅዳሜውን መግለጫ አስመልክቶ ከፌዴራል ፖሊስ ኮሚሽን፣ ከመከላከያ ሚኒስቴርና ከአዲስ አበባ ፖሊስ ኮሚሽን ለማጣራት ያደረገው ጥረት እንዳልተሳካለት ገልጾ ናኮር መልካ ተከታዩን ዘግቧል።
የኦነግ ማዕከላዊ ኮሚቴ አባል አቶ ሚካኤል ቦረን እነማን እንደታሰሩና ለምን እንደታሰሩ ጠይቀናቸው ተከታዩን መልስ ሰጥተውናል።
መታሰራቸው እርግጥ ነው። ጓድ ጀቤሳ ገቢሳ የሸኔ ጉሚ አባልና የፖለቲካ ዘርፍ ኃላፊ ናቸው። ከእርሳቸው ጋር ወደ 6 የሚሆኑ አባሎች ናቸው የተያዙት። እነዚህን ሰዎች የያዘው የኢትዮጵያ የደህንነት ኃይል እንደሆነ ነው ያለን መረጃ የሚጠቁመው። እነዚህ ሰዎች ያጠፉት ምንም ነገር የለም። ከዋናው መስሪያ ቤታችን ጉለሌ ጽሕፈት ቤት ሥራ ላይ ውለው ሲወጡ ተያያዙ መባሉን ሰማን። ኮሎኔል ገመቹና ፈቃደ የሚባል ጓደኛቸው ሜክሲኮ አካባቢ እንደተያዙ ሰምተናል። የኦነግን አባሎችና ደጋፊዎች በመላ ኦሮሚያ እየያዙ ወደ እስር ቤት እያጋዙ ነው። ነገር ግን እስሩ ከጥፋት ጋር የተያያዘ አይደለም። የኢትዮጵያ መንግሥት በኦነግ ላይ እያደረገ ያለው የፖለቲካ ጫና ነው እንጂ ጥፋት አጥፍተው አይደለም የታሰሩት።
ስለ ግለሰቦቹ መታሰር መንግሥትን በሽማግሌ እንደሚጠይቁም ገልጸዋል። ስለ እስራቱ ከመንግሥት ለማጣራት ያደረግነው ሙከራ አልተሳካም። ከዚሁ ጋር በተያያዘ የምዕራብ ኦሮሚያ የማዘዣ ማዕከል እዝ ኢንዶክትሪኔሽን እና ሕዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነው በምዕራብ ኦሮሚያ በተከሰተው አለመረጋጋትና ግጭት ጋር ተያይዞ የተጠረጠሩ ግለሰቦችን ቁጥጥር ስር ማዋል መቀጠሉን ተናግረዋል። ማዘዣ ማዕከሉ ባለፈው ሳምንት ባወጣው መግለጫ ከያዛቸው 835 ታጥቀውና ሳይታጠቁ ከሚንቀሳቀሱ ግለሰቦች በተጨማሪ ሌሎችም ቁጥጥር ስር ውለዋል፣ ሪፖርቱ እየተዘጋጀ በመሆኑ ሰሞኑን ይፋ ይሆናልን ብለዋል። በቁጥጥር ስር ስለዋሉ ታጣቂዎች የሚከተለውን ተናግረዋል።
እየተደረገ ያለ ኮሌነ በሚል ባያን ከህብረተሰቡ በሚመጣ ጥቆማ ነበረ። እዚ ያስጠመዳቸው ክሬት ስለነበሩ በዛበት ምን ንገት ይዘጋ የነበረ ነው
ተጠርጣሪዎቹ በምዕራብ ኦሮሚያና ቤኒሻንጉል ጉሙዝ ክልል የሚገኙ 5 ዞኖች ማለትም ምስራቅ፣ ምዕራብና ቄለም ወለጋ ዞኖች እንዲሁም የቤኒሻንጉል ጉሙዝ ካማሺና መተከል ዞኖች መረጋጋት እንዳይኖር አድርገዋል ተብለው የተያዙ ሲሆን በሂደቱ እጅ የሰጠ ወይም ጉዳት የደረሰበት ስለመኖሩ ጠይቂያቸው እንዲህ ብለዋል።
ማረፋሉ የተመለከተ ከመንግስት አጠቃሉ በሳምንታዊ መግለጫው የተጣፈሰ ነው። ይህንን ያክል ተማጠቅ ይህንን ያክል እንደዚህ ብለህ ምናምን የሚለው ነገር በማጣራት ሂደት ላይ የሚገለጽ ነው። ማን ነው ይህንን እያደረገ ያለው? ምናምን ቴክኒካሊ ከታየ በኋላ ተጠርጣሪዎች በሚመለከተው አካል ምርመራ ከተደረገ በኋላ ይፋ ይሆናል ብለን እንጠብቃለን።
እነዚህ ተጠርጣሪዎች ቁጥጥር ስር ሲውሉ ስለሚደረጉ ጥንቃቄዎችም ገልጸዋል።
ሙሉ በሙሉ የያዝ ናቸው። 100% ጥንቃቄ የተሞላበት ነው። ተውልጅ ሊወሰዳ ይችላል። ተጠርጣሪ አጠራሮች እየተደረጉ
ተጠርጣሪዎቹ በኦሮሚያና ቤኒሻንጉል ጉሙዝ ክልል በሚገኙ ጊዜያዊ ማቆያ ቦታዎች እንደሚገኙ ኮሎኔል ጌትነት ተናግረው በቁጥጥር ስር እየዋሉ የሚገኙ ግለሰቦች ጉዳያቸው ከተጣራ በኋላ ከወንጀል ነጻ የሆኑ የሚለቀቁና ወንጀል የፈጸሙ ደግሞ ተጠያቂ እንደሚሆኑ ገልጸዋል። ተጠርጣሪዎቹ በማዘዣ ማዕከሉ በቁጥጥር ስር ከዋሉ ወዲህ በ5 ዞኖች መረጋጋት እየተመለሰ መምጣቱንና ተቋርጠው የነበሩ የተለያዩ አገልግሎቶች እየተጀመሩ መሆኑንም ገልጸዋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ።
እንግዲህ በአንድ በኩል የኦሮሞ ነጻነት ግንባር አስመራ ላይ የደረሰውን ስምምነት ተግባራዊ ለማድረግ በቁርጠኝነት እየሰራ መሆኑን እንዲያውም በጋራ በተዋቀሩ ሽማግሌዎችን ባካተቱ ኮሚቴዎች ጭምር ለመስራትና ታጣቂዎቹን ወደ ካምፕ ለማስገባት እየተንቀሳቀሰ መሆኑን እየገለጸ ነው። በሌላ በኩል ደግሞ እንዲህ አይነት የመታሰርና የመሳሰሉ ብሶቶችን እያሰማ ነው። ሁኔታው ምን እንደሚመስል እንግዲህ እየተከታተልን ከሰሞኑም ተጨማሪ ዘገባዎችን እናደርሳለን። ከኦሮሚያ ገዢ ፓርቲ ኦዴፓ፣ ከሌሎችም የአስተዳደር አካላትና ከፌዴራል መንግስቱም ጭምር። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። ሙክታር ጀማልና ናኮር መልካን አመሰግናለሁ። የትንታኔው መጽሔት ይቀጥላል።
የሐረር ከተማ የውሃ ችግር በከፊል እየተቃለለ መሆኑ የተሰማ ነው። ከተማይቱ የውሃ ምንጮች አንዱ የሆነው የኤረር ግድብ አቅርቦት በአካባቢው ነዋሪዎች ተቋርጦ መቆየቱ ተዘግቧል። ነዋሪዎቹ የአካባቢው የከርሰ ምድር ውሃ እየተመናመነ ስለሆነ ለእርሻ የሚሆን ውሃ እንዲለቀቅላቸው፣ እንዲሁም ለግድቡና ለውሃ ጣቢያው መስሪያ ቤት ሲባል ከይዞታዎቻቸው እንዲነሱ የተደረጉ ሰዎች ቀደም ሲል የተከፈላቸው ካሳ እንዲሻሻልላቸው መጠየቃቸው ተገልጧል። ክልሉ በነዋሪዎቹ ጥያቄዎች ተስማምቶ ውሃው መለቀቅ መጀመሩን የክልሉ ውሃና ፍሳሽ አገልግሎት ባለሥልጣን ሥራ አስኪያጅ አቶ ተወልዳ አብዶሽ አመልክተዋል። ከነዋሪዎቹ ጋር የተደረሰውን ስምምነት ተግባራዊ ማድረግ ለመፍትሄው ዘላቂነት አስፈላጊ መሆኑን የክፍሉ የፍትህና የጸጥታ ጉዳዮች ቢሮ ኃላፊ አቶ አህመድ ዩሱፍ ተናግረዋል። አዲስ ቸኮል ከሐረር ተጨማሪ አለው።
ከሶስት ወር ላላነሰ ጊዜ ምንም አይነት የውሃ አቅርቦት አግኝቶ ለማያውቀው ቀበሌ 16 ወይም ሐኪም ጋር አካባቢ ውሃ በመልቀቅ የተጀመረው የውሃ አቅርቦት አሁን ከፊሎቹን የከተማን ሰፈሮች አዳርሷል።
ውሃው ከገባ በኋላ በከተማው ላይ ለረጅም ጊዜ አገልግሎት ያላገኙ አካላት ውሃ እንዲያገኙ የተደረገበት ሁኔታ ነው ያለው። ከሐረር ቢራ ፋብሪካ በላይ ያሉ ቀበሌ 16 ጋራው ላይ ነዋሪዎችና እንደዚሁም ከዛ ወረድ ብሎ ችግኝ ጣቢያ ብሎ ቀበሌ 15 እና ሚካኤል አካባቢ በቀጣይነት ገጠር አካባቢም ችግሩን ደረጃ በደረጃ ለመቅረፍ ጥረት እየተደረገ ነው የሚገኘው። በተቀመጠው አቅጣጫ መሰረት ውሃው ለመጀመር ችሏል ማለት ነው።
የውሃ አቅርቦቱ አሁንም ገና ያላደረሳቸው አካባቢዎች አሉ። በቂ የውሃ አቅርቦት ስለሌለ ነው በዙር ሰፈሮችን ለማዳረስ ጥረት የሚደረገው። ከዚህ በፊት ያናገርኳቸው የከተማ ነዋሪዎች ውሃ ይደርሳቸው የነበረው
በወር አንዴ ነው የሚመጣልን፣ በፈረቃ ነው። ያው የድሬዳዋ ውሃ ነው የምንጠብቀው ነው የሚሉት። ከታች የሚመጣ ውሃ ሙሉ በሙሉ እንደሌለ ነው የውሃ ልማት ባለስልጣኖች የሚያወሩት። ዛሬም ሄደን ጠይቀን ነበረ።
አሁን የኤረር ውሃ መለቀቁ የውሃ ችግሩ ሙሉ በሙሉ ባይቀርፍም ቢያንስ በወር አንድ ቀን ይደርስ የነበረውን ውሃ ወደ 10 ቀን እንደሚያወርደው የውሃና ፍሳሽ ባለስልጣኑ ስራ አስኪያጅ አቶ ተወለድ አብዶሽ ይናገራሉ። የሐረር ከተማ ከድሬዳዋ ከሐረማያና ከኤረር ሶስት የውሃ ምንጮች ያሏት ሲሆን የድሬዳዋ መስመሩ ከሁሉም የተሻለ አቅርቦት ቢኖረውም ከደንገጎ ጀምሮ ለኢሬሳ፣ አዴሌ፣ ሐረማያና ወደ ከተሞችም የውሃ ምንጭ ስለሆነ ለሐረር የሚደርስ ውሃ መጠን አነስተኛ ነው። እሱም ቢሆን አልፎ አልፎ በኤሌክትሪክ አቅርቦት መቆራረጡ እንደሚዛነፍ አቶ ተወለደ የሚናገሩት። ከሐረማያ ጉድጓድ ተቆፍሮ የሚወጣው ውሃ መጠን ግን አነስተኛ ነው። በመሆኑም ከድሬዳዋ ቀጥሎ ብዙ ሰፈሮችን የሚያዳርሰው ከኤረር ተቆፍሮ የሚወጣ ውሃ ነው። ሆኖም በሐረሪ ክልል ስር የሚገኘው የኤረር ገጠር ቀበሌ ነዋሪዎች ለውሃ ማጠራቀሚያ ግድብና ለጣቢያው ግንባታ ሲባል መኖሪያችንና የእርሻ መሬታችን ብንሰጥም የተሰጠን ካሳ ግን በቂ አይደለም በሚል በአመቱ መጀመሪያ ላይ አቅርቦቱን አቋርጠውት እንደነበር ነዋሪዎች ይናገራሉ። የአሜሪካ ድምጽ ራዲዮም ይህንኑ ዘግቦ ነበር። ጥቅምት ሁለተኛ አጋማሽ ላይ ከነዋሪዎቹ ጋር ስምምነት ተደርሶ የኤረር ውሃ ተለቆ ነበር። ሆኖም ወር ገደማ ከቆየ በኋላ የቀበሌ ነዋሪዎች ከካሳ ጋር በተያያዘ መስመሩን ድጋሚ ዘግተውታል።
አሁን ውሃ ባለፈው ተቋርጦ ነበረ። ብር ሁሉ ክፍሉን ደረጃ ነበር። ህብረተሰቡ የሚጠቀምበት ነው። ያለ ውሃ መኖር አችልም። ውሃ መምጣት ጀምሮ ነበረ። መሀል ላይ እንደገና አቋረጡት። መንገድ ላይ ቆርጠውት ያው እርሻ እያጠጡበት ነው።
የካሳ ጥያቄው ተገቢ የሆነና ያልሆነ ገጽታዎች እንደያዘ አቶ ተወለዳ ከዚህ በፊት በሰጡን ቃለ ምልልስ ገልጸውልን ነበር። እንደ እርሳቸው ገለጻ በትክክል ለግድቡ ሲባል ከቦታቸው የተነሱ የካሳ ይሻሻልን ጥያቄ መጠየቃቸው ተገቢ ቢሆንም በዚህ ሽፋን ግን የማይመለከታቸውም ጥያቄ እንደነበሩ ይናገራሉ።
በጣም አስገራሚ የሆነ የካሳ ጥያቄ አለ። ማለት ምንም ጉዳትም ሳይደርስበት ተበድያለሁ ብሎ የሚቀርብም አለ። እነኚህ ሌሎቹ ደግሞ ቧንቧ መስመር ያለፈባቸው በወቅቱ የአንድ ሲዝንን የእርሻ ሁኔታ አዛብቶ ከዛ በኋላ ቧንቧው ከተቀበረ በኋላ የእርሻቸው የተመለሰላቸው ሰዎች አሉ። የነሱ በክልሉ በኩልም ተነጋግረን አቋም የተያዘው ምንድን ነው? አንደኛ ሙሉ በሙሉ መሬታቸው አልተወሰደም። በዛን ጊዜ ካሳ ተከፍሏቸዋል። እና ለሁሉም 20 ኪሎ ሜትር ወይንም 18 ኪሎ ሜትር ካሳ ድጋሚ የሚታይበት ሁኔታ አይኖርም ነው እና በዛ መሰረት እየተከየደበት ነው ያለው። ግን ጠያቂው ሁሉም ነው ማለትም ምንም ጉዳት ያልደረሰበትም እዛ አካባቢ ያለውም በስመ ካሳ ጥያቄ የሚያነሱ አሉ።
ከወር በፊት የክልሉ ፍትህና ጸጥታ ቢሮ ኃላፊ ነው የተሾሙት አቶ አህመድ ዩሱፍ ችግሩ የተጠራቀመ ኢፍትሃዊ አስተዳደር ውጤት ነው ይላሉ።
በጊዜው የነበረው ጊዜ ሁኔታም የራሱ ተጽዕኖ ያለበት ሁኔታ ነው። ህዝብን ድምጽ፣ የህዝብን ውታ፣ የህዝብን ሮሮ ከማዳመጥ የአመራር ውሳኔ ብቻ የምታይበት ሁኔታዎች ጎልቶ የሚንጸባረቁበት ሁኔታ ነው የነበረው። ከዚህ አንጻር ህብረተሰቡ ከእንደዚህ አይነት አስተዳደራዊ ችግሮች ቅሬታ ያላቸው እና ሊገመትላቸው ከሚገባው ስታንዳርድ በታችም ግምት የተሰጣቸው እና አንዳንዶቹ ደግሞ ምንም ግምት ሳይሰጣቸው እስከ ማሰር ድረስ መሬታቸውን በመቀማት የተወሰደባቸው ሁኔታዎች ነው ያሉት። ይህንን በአካል በክልሉ ፕሬዚዳንት ዳይሬክሽን የተሰጠን እስከ ወረዳው እስከ ቀበሌ ድረስ እስከ ቦታው ድረስ ወርድን ያየንበት ቦታዎች አሉ። የተወሰኑት ቦታዎች አካባቢ ላይ እውነተኛ መሆኑን መሬት ላይ ያረጋገጥነውን ክፍያውን መፈጸም እንዳለበት ከህዝብ ውስጥ ከህብረተሰብ ውስጥ ኮሚቴ አወቀ። ከባለሙያ እዛ የተመደቡት ባለሙያዎች አንዳንዱ የህዝብን ችግር ለአመራሩ ሳያመጣ ራሱ አመራርና ክልላዊ መንግስቱና ወረዳውን ህዝቡን ለሚያጋጭ ሁሉ ህብረተሰቡ ከኮሚቴ ውስጥ እንዲያወጣ ነው ያደረግነው። ስለዚህ ከዚህ አንጻር ይህ ችግር እኛን ቀርፋለን ብሎ ወስዶ ኦልሞስት እየሰሩበት ነው ያለው።
አሁን የኤረር ውሃ ችግር ሊፈታ የበቃውም የክልል ውሃና ፍሳሽ ከተማ ስራ አስኪያጅ፣ ፍትህና ጸጥታ፣ የአገር ሽማግሌዎችና ቄሮዎች የተሳተፉበት ውይይት ከነዋሪዎች ጋር ከተካሄደ በኋላ ነው ተብሏል። ይህ ጊዜያዊ ስምምነት ግን ዘላቂነት እንዲኖረው ከነዋሪዎቹ ጋር የተደረሰው ስምምነት ወደ መሬት ወርዶ አስፈላጊው ካሳ መክፈልና የህግ የበላይነትን የሚያረጋግጡ እርምጃዎችን በመውሰድ መጀመሪያውኑም በቂ ያልሆነ የውሃ አቅርቦት በድጋሚ እንዳይቋረጥ ማድረግ አስፈላጊ ነው ይላሉ አስተያየት ሰጪዎች። የክልሉ ፍትህና ጸጥታ ቢሮ ኃላፊ አቶ አህመድ ዩሱፍም እዚህ ላይ ትኩረት ሰጥተው እንደሚሰሩ ይናገራሉ። ለአሜሪካ ድምጽ ራዲዮ ልጠና ከሮ ዘገባ አዲስ ቸኮለ ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ዋሽንግተን ዲሲ ላይ ከትናንት በስቲያ ቅዳሜ የተካሄደው ሶስተኛው ዓመታዊ የሴቶች ሰልፍ ካቻምና ከታየው በመጠኑ ያነሰ እንደነበረ ተዘግቧል። የመጀመሪያው ሰልፍ የተካሄደው ፕሬዚደንት ትራምፕ ቃለ መሐላ በፈጸሙ ማግስት ነበር። የቅዳሜው ሰልፍ እንደ ሌሎቹ ሁሉ ሴቶችም ወንዶችም የወጡበትና ሞቅ ያለም እንደነበር ኬትሊን ባጠናቀረችው ዘገባ ጠቁማለች። አዳነች ፍሳዬ ታቀርበዋለች።
በብዙ ሺህ የሚቆጠሩ ወንዶችና ሴቶች ኃይለኛ ንፋስ የተቀላቀለበት የክረምት ዝናብ ሳይበግራቸው በዋሽንግተን ጎዳናዎች ተሰባስበው ከፊል የመንግስት መስሪያ ቤቶች መዘጋትን፣ ፕሬዝዳንቱ ለመገንባት የሚፈልጉት የድንበር ግንብን በማንሳት እንዲሁም የሴቶች እኩልነትና ጽንስን የማቋረጥ መብት እንዲከበር በመጠየቅ ሰልፍ አካሂደዋል። ሚያ ኤቪስ ሩብሌ የተባሉ ጾታቸውን የቀየሩ የአካል ጉዳተኛ ኮሪያዊት አሜሪካዊት ሴት የወቅቱን ሰልፍ በማዘጋጀት ተግባር ተሳትፈዋል። በማንነታቸው የበለጠ መብት ለማግኘት እየታገሉ መሆናቸውን ገልጸዋል።
My hope, you know, is to continue to talk about how these different identities
ያለኝ ተስፋ እነዚህ የተለያዩ ማንነቶች እንዴት ሐሳብ እንደሚለዋወጡ መነጋገሩ እንዲቀጥል ነው። በተለይም በእስያ አሜሪካውያን ማህበረሰብ ዘንድ ስለ አካል ጉዳተኞች ለመነጋገር መቻላችን ምን ያህል ጠቃሚ መሆኑን በገንዘብ ነው።
የአሁኑን ሰልፍ ከሌሎቹ ለየት የሚያደርገው ተጨባጭ አጀንዳ ይዘው ለመውጣት መቻላቸው መሆኑን አዘጋጆቹ አስረድተዋል። የሴቶች የሰልፍ ምክትል የኮሚኒኬሽንስ ኃላፊ ሶፊያ ኤልማን ያብራራሉ።
በእውነቱ ተጨባጭ የሆኑ የፖሊሲ ጥያቄዎች ናቸው የቀረቡት። ትላንት ያቀረብነው የሴቶች አጀንዳ ማለት ነው። የፖሊሲና የንቅናቄ ጠበብት በሆኑ ከ50 እስከ 70 በሚሆኑ የተለያዩ ሴቶች የተቀየሰ ነው።
ከቅርብ ጊዜያት ወዲህ በሴቶች ሰልፍ መሪዎች ዙሪያ የተነሳው ጸረ ሰማዊነት ክስ አንዳንድ ሴቶችን በሰልፉ ከመገኘት አልገታቸውም። ከፍሎሪዳ የመጡ ሼሊ ታጀልስኬ
I'm actually a Jewish Israeli and I know that it's controversial for people like me to
እኔ በመሰረቱ አይሁድ እስራኤላዊት ነኝ። የኔ አይነት ሰዎች እዚህ መገኘት አከራካሪ ሊሆን ይችላል። እኔ እዚህ ያለሁት ግን ጸረ ሴማዊነት በሴቶች ሰልፍ አጀንዳ ሆኖ እንዲነሳ ለማረጋጋት ነው።
ዩናይትድ ስቴትስ ውስጥ ባለፈው ወር በተካሄደው ምክር ቤታዊ ምርጫ ከዚህ ቀደም ባልታየ መልኩ ብዛት ያላቸው ሴቶች የምክር ቤት አባላት ለመሆን የቻሉበት ወቅት ቢሆንም ባለፈው ቅዳሜ በተካሄደው ሰልፍ ገና ብዙ የቀሩ ነገሮች እንዳሉ ሰልፈኞቹ ሴቶችና ወንዶች አስገንዝበዋል። አሌክስ ፈነል ያብራራሉ።
Everybody supports women. It's not just the people being oppressed.
ሁሉም ሴቶችን ይደግፋል። የተጨቆኑ ሰዎች ብቻ ሳይሆኑ ሁላችንም ነን። ይህ አንድ ድምጽ ያለው ማህበረሰብ ነው። መብታቸው የሚረገጥ ከሆነ እኔንም ይነካኛል።
ከዋሽንግተን ሌላ ኒውዮርክንና ሎስ አንጀለስን ባካተቱ የተለያዩ የሀገሪቱ ከተሞችም ተመሳሳይ ሰልፎች ተካሂደዋል። በሌሎች ሀገሮችም እንደዚሁ።
አድማጮቻችን ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ከምሽቱ 3 ሰዓት ከ36 ደቂቃ ላይ እንገኛለን። የሰኞ ሳምንታዊ ፕሮግራም ሰለሞን ክፍሌ እየተዘጋጀ የሚቀርበው ስፖርት ነው።
በአትሌቲክሱ ሩጫ ስፖርት ዜና ፈይሳ ሌሊሳ በአርቡ የዱባይ ማራቶን እንደማይሳተፍ አስታወቀ። አነጋግረናል። በእግር ኳስ የአገር ውስጥና የውጭ ፕሪምየር ሊግ ግጥሚያዎች አሉን። ስለ አውስትራሊያው ኦፕን የመስክ ቴኒስም ባጭሩ የምንለው ይኖረናል። እንደምን አመሻችሁልናል የተከበራችሁ አድማጮች፣ አብራችሁን ቆዩ። ፈይሳ ሌሊሳ የፊታችን አርብ ዱባይ በሚደረገው ዓለም አቀፍ የማራቶን ሩጫ ውድድር እንደማይሳተፍ ተናግሯል። ከግርማቸው ከበደ ጋር ነው አጠር ያለ ውይይት ያደረገው።
ለኢትዮጵያውያን አትሌቶች እጅግ የተመቸ ነው። ኃይለ ገብረስላሴና ሰለፈች መርጊያ ውድድሩን 3-3 ጊዜ አሸንፈውታል። ዱባይ ማራቶን በወንዶቹ ላለፉት 7 ዓመታት በሴቶቹ ደግሞ ለ12 ተከታታይ ዓመታት የዱባይ ማራቶን ድል ከኢትዮጵያውያን አልወጣም። የውድድሩ የቦታው ክብረ ወሰን የተያዘውም በኢትዮጵያውያን አትሌቶች ነው። ባለፈው ዓመት ሞስነት ገረመው በ2 ሰዓት ከ04 ደቂቃ በመግባት የወንዶችን ክብረ ወሰን ሲይዝ፣ በሴቶቹ ደግሞ ሮዛ ደረጀ 2 ሰዓት ከ19 ደቂቃ ከ17 ሰከንዶች በመጨረስ ቀዳሚ ናት። በዘንድሮ ውድድርም ኢትዮጵያውያን አትሌቶች ለድል ተጠብቀዋል። ሆኖም ለድል ከተጠበቁት አትሌቶች መካከል ፈይሳ ሌሊሳ ከውድድሩ ራሱን አግልሏል። በሪዮ ኦሎምፒክ በማራቶን የብር ሜዳሊያ ባለቤት ከሆነ በኋላ እጆቹን በማጣመር የወቅቱን የተቃውሞ ምልክት በማሳየቱ ለሁለት ዓመታት ያህል በስደት በአሜሪካ የኖረው ፈይሳ ባለፈው ጥቅምት ወር ወደ ሀገር ቤት ከተመለሰ በኋላ ለዱባይ ማራቶን ሲዘጋጅ ቆይቷል። ነገር ግን በህመም ምክንያት በውድድሩ እንደማይሳተፍ አረጋግጧል።
አይ ለርኩኝ አንድ ወር ብቻ ነው ትሬኒንግ ወደም ተቀረውት። ከዛ በኋላ ደግሞ ወይዘሩ መሰለኝ አልተመቸኝም። ከዛ በኋላ በጣም ታመምኩ። እስካሁን ድረስ ወደ ትሬኒንግ አልተመቸኝም። ዱባይ ማራቶን የሰረስኩት
አሁን ከቤተሰቦቹ ጋር በአሜሪካ የሚገኘው ፈይሳ ለሌሎች ማራቶኖች ወደ ልምምድ መቼ እንደሚመለስም አስታውቋል።
አሁን ካሁን በኋላ ነሱን ነገሮች ሁኔታውን አይቼ ወደ ትሬኒንግ እመለሳለሁ። በቅርብ ጊዜ ልምታል።
በመጪው አርብ በሚካሄደው የዱባይ ማራቶን ከተወዳዳሪዎች ሁሉ የተሻለ ፈጣን ሰዓት ያለው ጉያ ዶላ ለአሸናፊነት ተጠብቋል። በሴቶቹ ደግሞ የ2009 አሸናፊዋ ወርቅነሽ ደገፋ የአሸናፊነት ግምት ተሰጥቷታል።
ወደ እግር ኳሱ ስፖርት ስንሸጋገር በዓለም ተወዳጁን የእንግሊዝ ፕሪምየር ሊግና የስፔን ላሊጋን አስቀድማለሁ። በእንግሊዝ ፕሪምየር ሊግ ባሳለፍነው ቅዳሜ ክሪስታል ፓላስን አሸንፎ 3 ነጥብ ይዞ የሄደው ሊቨርፑል ሰንጠረዡን በአንደኝነት ይመራል። ነጥቡን 60 አድርሷል። ማንቸስተር ሲቲ በ56 ሁለተኛ፣ ቶተናም ሆትስፐር በ51 ሶስተኛ፣ ቼልሲ በ47 በጣም ዝቅ ብሎ በአራተኛ ደረጃ ላይ ይገኛል። መሪውን ሊቨርፑልን ከዚህ ደረጃ ያደረሰው ጎል አዳኙ መሐመድ ሳለህ ፍጹም ቅጣት ክልል ውስጥ በገባ ቁጥር በቀላሉ እየወደቀ ዳኞችን ለማታለል መሞከሩን ካላቆመ ወደፊት ችግር ሊገጥመው እንደሚችል እየተመከረ ነው። በዚሁ ወደ ስፔን ላሊጋ ስንሄድ የደረጃ ሰንጠረዡን የሚመራው ባርሴሎና ነው። ኮከብ ተጫዋቹ ሊዮኔል ሜሲ ከሌጋንስ ጋር ሲጫወቱ ተቀይሮ ገብቶ ነው ቡድኑን ለድል ያበቃው። በመጀመሪያው 45 ደቂቃ ጨዋታ ወቅት ኡስማን ደምቤሌ ነው ኳሷን እንደ ጥይት ተኩሶ እንዲመሩ ያደረገው። ሉዊስ ሹዋሬዝ ሜሲ መጥቶ የተመለሰበትን ኳስ ጠቆም አድርጎ 2-1 አደረገ። መጨረሻዋ ሴኮንድ ላይ ሜሲ ራሱ ሶስተኛዋን አክሎ 3-1 ወጡ። ለሌላ የፕሪሚየር ሊግ ጨዋታዎች ወደ አዲስ አበባ ይሆናል የሞስዳቹ ግርማጆ ከበደ ተከታዩን አጭር ዘገባ ይዟል። መቀጠል ትችላለህ ግርማጆ።
በሳምንቱ አጋማሽ በተካሄደውና የሊጉን መሪዎች ኢትዮጵያ ቡናና ሐዋሳ ከተማን ባገናኘው ጨዋታ የአዲስ አበባ ቡድን አሸንፏል። ለኢትዮጵያ ቡና የማሸነፊያውን ብቸኛ ጎል ያስቆጠረው ሱሌማን ሎክዋ ነው። ውጤቱን ተከትሎ ኢትዮጵያ ቡና በፕሪሚየር ሊግ አናት ላይ ሲቆይ ሁለተኛ ተከታታይ ጨዋታን የተሸነፈው ሐዋሳ ከተማ ደግሞ ከሁለተኛነት ወደ አራተኛነት ዝቅ ብሏል። ከጨዋታው በኋላ ቡድናቸው በሊጉ ከሁለተኛው ሳምንት በኋላ ከአንድ ጎል በላይ አስቆጥሮ አለማወቁ አያስጨንቀውም ወይ ተብሎ የተጠየቁት የኢትዮጵያ ቡና አሰልጣኝ ዲዲየ ጎሜስ የሊጉ ምርጥ ተከላካይ መስመር እንዳላቸውና አሁንም የደረጃ ሰንጠረዡ አናት ላይ መሆናቸውን በመግለጽ የአጥቂ መስመራቸው ብዙም እንደማያሳስባቸው ተናግረዋል። በጉዳት ላይ ያሉት ተጫዋቾቻቸው ሲመለሱም የተሻለ እንቅስቃሴ እንደሚያሳዩ ተናግረዋል። በከተራ ጥምቀትና ቃና ዘገሊላ በዓላት ምክንያት በሳምንቱ መጨረሻ የተካሄደው አንድ ጨዋታ ብቻ ነው። በመቀለ ደደቢትና አዳማ ከተማ ያደረጉት ጨዋታ 1-1 ተጠናቋል። ለደደቢት ዳዊት ወርቁ ኳስና መረብን ሲያገናኝ፣ ለአዳማ ከተማ ደግሞ የቀድሞ የሰማያዊዎቹ አማካይ አዲስ ህንፃ ያቻነቷን ጎል አስቆጥሯል። ደደቢት ከደረጃው ሰንጠረዥ ግርጌ ለመውጣት ያገኘውን እድልም አባክኗል። በሌሎች ጨዋታዎች ድሬዳዋ ላይ ቅዱስ ጊዮርጊስ በሳላዲን ሳይድ ብቸኛ ጎል ድሬዳዋ ከተማን አሸንፏል። ወልዋሎ አዲግራት ዩኒቨርሲቲ ባህር ዳር ከተማን 1-0፣ ሲዳማ ቡና ደቡብ ፖሊስን 3-1፣ ፋሲል ከነማ ወላይታ ድቻን 1-0 ሲያሸንፉ መከላከያ ከስሁል ሽሬ 2-2 ተለያይተዋል። የ11ኛ ሳምንት ጨዋታዎች ውጤትን ተከትሎ ኢትዮጵያ ቡና በ22 ነጥብ ሲመራ፣ አንድ ተስተካካይ ጨዋታ የቀረው ቅዱስ ጊዮርጊስና ሁለት ተስተካካይ ጨዋታዎች ያሉት ፋሲል ከነማ በ18 ነጥብ በጎል ልዩነት ተበላልጠው ሁለተኛና ሶስተኛ ሆነዋል። በካፍ ኮንፌዴሬሽንስ ዋንጫ በሞሮኮ ሐሳኒ አጋዲር ተሸንፎ ከውድድር የወጣው ጅማ አባ ጅፋር ከ6 ጨዋታዎች 6 ነጥብ፣ ደቡብ ፖሊስ ሁሉንም ጨዋታዎች አድርጎ 5 ነጥብ፣ እንዲሁም ደደቢት ከ9 ጨዋታ 4 ነጥብ ሰብስበው የወራጅ ቀጠናው ላይ ይገኛሉ። የ12ኛ ሳምንት ጨዋታዎች ማክሰኞ፣ ሮብና ሐሙስ ሲካሄዱ ስሁል ሽረ ከድሬዳዋ ከተማ፣ ሲዳማ ቡና ከመከላከያ፣ መቀለ 70 እንደርታ ከኢትዮጵያ ቡና፣ አዳማ ከተማ ከወልዋሎ አዲግራት ዩኒቨርሲቲ፣ ሐዋሳ ከተማ ከደቡብ ፖሊስ፣ ጅማ አባጅፋር ከወላይታ ድቻ፣ ቅዱስ ጊዮርጊስ ከደደቢት ሲጫወቱ፣ የሳምንቱ ተጠባቂ ጨዋታ ደግሞ ባህር ዳርና ፋሲል ከተማን ያገናኛል።
አመሰግናለሁ ግርማቸው ከበደ ነበር ከአዲስ አበባ። በመጨረሻም የመስክ ቴኒስ በኦስትሬሊያ ኦፕን አሜሪካዊቷ ሰሬና ዊሊያምስ የሩማንያዋን ሲሞና ሃሌፕን አሸንፋ ወደ ቀጣይ ዙር አልፋለች። ዘንድሮ ባለድሏ እኔ ነኝ ባይናት ሰሬና ዊሊያምስ። ከዚህ ቀደም 23 ጊዜ የግራንድ ስላም ሻምፒዮኗ ሰሬና ዊሊያምስ ያለፈውን ዓመት ያሳለፈችው በወሊድ ረፍት ነበር። ቀጥላ የቼኳን ፕሊስኮቫን ዛሬ ትገጥማለች። ውጤቱን እንከታተላለን። ለዛሬ በዚሁ ላብቃ። በተባባሪ አዘጋጅ ግርማቸው ከበድና በራሴ በሰለሞን ክፍሌ ስም እሰናበታለሁ። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።
ሰለሞንና ባልደረባውን ግርማቸውን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን
ባልደረባችንን ማለት ነው አዲስ ሆነና ወደ ስፖርት አጠቃለልኩ። ለነገሩ ግርማቸው አዲስ ነው። ትናንትናም አብረኑን እኔ እናንተ ያስተላለፍ ነው የእሱ ዘገባ ነበረ፣ የጥምቀትን አከባበር አስመልክቶ። አዎ ሳምንትም ነበረ እንዲሁ።
ድንቅ። አሁን አፍሪካ ነክ ርዕሶች።
የአንጎላው ፕሬዚደንት ዦዋው ሎሬንሶ ስልጣን ከያዙበት ጊዜ አንስቶ በሀገሪቱ ወሳኝ የከርሰ ምድር ዘይት ኢንዱስትሪ ዘርፍ ላይ አበይት የተባሉ ለውጦችን አድርገዋል እየተባለ ነው። ፕሬዚደንቱ ያደረጓቸው ለውጦች የሀገሪቱን ምጣኔ ሀብት ይዞታ ሊያሻሽሉና ለሌሎችም የአፍሪካ ሀገሮች ለተፈጥሮ ሀብት አያያዛቸው ተምሳሌት ሊሆኑ እንደሚችሉ የዘርፉ ምሁራን ተናግረዋል። ፕሬዚደንቱን የሚነቅፉ ወገኖች ግን ተደረጉ የተባሉት ለውጦች የይስሙላ እንጂ ለሰፊው ሕዝብ ያመጡት ጥቅም የለም እያሉ ነው። ሪፖርተራችን አኒታ ፓውል ያጠናቀረችው ዘገባ ከጆሃንስበርግ ደርሶናል። አዳነች ፍሳሐዬ ለአፍሪካ ነክ ርዕሶች ይዘዋለች።
የነዳጅ ዘይት ሀብት ለደቡባዊቱ አፍሪካ ሀገር ዜጎች ጸጋና እርግማን ሆኖ ቆይቷል። የረጅም ጊዜ የአንጎላ ፕሬዚደንት የነበሩት ጆዜ ኤድዋርዶ ዶስ ሳንቶስ ተባባሪዎች ከነዳጅ ዘይት በሚገኝ ትርፍ ራሳቸውን አበልጽገዋል ሲባል ቆይቷል። አብዛኞቹ የሀገሪቱ ዜጎች ግን በድህነት ሲንገላቱ ኖረዋል። የወቅቱ ፕሬዚደንት ጃኦ ሎሬንኮ አቻምና ስልጣን ከያዙበት ጊዜ አንስቶ ግን ድጋፍ ያገኙ ለውጦች አድርገዋል። ጆሃንስበርግ የሚገኝ የህግ ቡድን ኃላፊና የአፍሪካ ኤነርጂ የኮሜርስ ቻምበር ሊቀመንበር ኤንጄ አዩክ የወቅቱ ፕሬዚደንት ለውጥ ማድረጋቸውን ገልጸዋል።
የወቅቱ ፕሬዚደንት ሀገሪቱን ሙሉ በሙሉ ለውጠዋል ለማለት ባልችልም ኢንዱስትሪው ሲጠብቀው የነበረውን ኢኮኖሚ የሚመኛቸውን አንዳንድ አብይ እርምጃዎች ወስደዋል። አንዳንድ መሻሻሎችንም እያየን ነው።
ሎሬንኮ የአንጎላ ኢኮኖሚ በነዳጅ ዘይት ብቻ እንዳይተማመን ሲሉ የኢኮኖሚ ምንጩን ለማስፋት እየሞከሩ ነው። በያዝነው ወር የመጀመሪያ የአልማዝ ጨረታ ማቀዳቸውን አስታውቀዋል። በርካታ የቀድሞ ፕሬዚደንት ልጆች ከነበራቸው ከፍተኛ የስልጣን ቦታ አንስተዋል። ከእነሱም መካከል ሶኖጎል የተባለውን የሀገሪቱ የነዳጅ ዘይት ኩባንያን ይመሩ የነበሩት ሴት ልጃቸው ይገኙባቸዋል። ሎሬንኮ በሶነጎል ኩባንያም ለውጥ አድርገዋል። የውጭ ባለሀብቶች በነዳጅ ዘይት ዘርፍ መዋዕለ ንዋይ ሊያፈሱ ወይም ሊሰሩ በሚያስችል መንገድ ለውጠውታል። የኢኮኖሚ ጠቢብ ኮቡስ ዴ ሃርት ግን ብሩህ ተስፋ ለማንጸባረቅ የሚያስችል ክስተት ገና አልታየም ይላሉ።
አብዛኛው መሻሻል የታየው የነዳጅ ዘይት ዋጋ ከፍ በማለቱ ነው። ስለሆነም ሶኒንጎል ላይ የተደረጉት ለውጦች በተግባር ላይ ውለው የሰዎች ክፍያ ሲጨምር ለማየት ጊዜ ይወስዳል። በሥራ መጓተት ጉልህ ለውጥ ለማየትም እንደዚሁ። ሆኖም የተደረጉት ለውጦች በዓለም ዙሪያ ያሉት አበይት የነዳጅ ዘይት ኩባንያዎች አንጎላ ላይ መዋለ ንዋይ ለማፍሰስ ፍላጎት እንዲያሳድርባቸው አድርጓል።
የአንጎላ ተወላጅ ጋዜጠኛና የሰብአዊ መብት አክቲቪስት ራፋኤል ማርኩዝ መንግስትን ከመንቀፍ አይቦዝንም። በነዳጅ ዘይት ኩባንያው የተደረገው የአመራር ለውጥ ለይስሙላ ያህል ነው፣ ሊያሳስትም ይችላል ይላል።
የኮንትራቶችን አመዳደብ ብንመለከት አሁንም ቢሆን ለፖለቲካ የተጋለጡ አገልግሎት የሚሰጡ ሰዎች ይዞታ የሆኑ ኩባንያዎች አሉ። ነጥቡ ምንድን ነው? አንድ የአጭበርባሪዎች ቡድን በሌሎች ሌቦች እንዳይተኩ ማድረግ ነው። ሎሬንኮ አብዛኞቹን የመንግሥት ኮንትራቶችን የሚፈርሙት በይፋ ለሁሉም ሳያቀርቡ ነው። አስቡ እንግዲህ ከነዳጅ ዘይት የተገኘው ገንዘብ የሚሄደው ወደዛም ጭምር ነው።
ያም ሆኖ በቅርቡ አንጎላን የጎበኙት የአፍሪካ ኤነርጂ ቻምበር ኦፍ ኮሜርስ አዩክ ተስፋ አለኝ ይላሉ።
ደስ የሚለው ነገር ምንድን ነው? አብዛኛዎቹ ታዛቢዎች ይህን ተመልክተው ምናልባት ለአፍሪካ የሚሰራ ተምሳሌት አድርገን ልንወስደው እንችል ይሆናል እያሉ መሆናቸውን ነው። ሐቁ ምንድን ነው? አንጎላ በትክክል ከሰራችው ሞዛምቢክ፣ ደቡብ አፍሪካ፣ ናይጄሪያ ወይም ኢኳቶሪያል ጊኒ በትክክል የማይሰሩበት ምክንያት የለም።
ይሁንና የአንጎላ የነዳጅ ዘይቱን ማሻሻል ሥራ በውሱንነት ላይ ከቀጠለ የተረገመ ንብረት ከሚባለው አጠራር ለማውጣት የምታደርገው ጥረት መስተካከል አለበት ማለት ነው። አድማጮች፣ አዲሱ የአንጎላ ፕሬዚደንት በሀገሪቱ የነዳጅ ዘይት ይዞታ ለውጥ ለማድረግ ስለሚያደርጉት ጥረት የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን።
አመሰግናለሁ አዳነች። ክቡራትና ክቡራን አድማጮች በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ራዲዮ ጣቢያ ስርጭት ነው እያደመጣችሁ ያላችሁት። አሁን ከምሽቱ 3 ሰዓት ከ50 ሊሆን ጥቂት ሰከንዶች ይቀራሉ። ወደሚቀጥለው ዘገባችን እናልፋለን። ዛሬ በዩናይትድ ስቴትስ ብሔራዊ ክብረ በዓል ነው፣ የማርቲን ሉተር ኪንግ ቀን።
ጥቁር አሜሪካዊው የመብት ተሟጋች ማርቲን ሉተር ኪንግ በነፍሰ ገዳይ ጥይት ከተገደሉ ዛሬ 51 ዓመት ሞልቷል። በአውሮፓውያን የዘመን አቆጣጠር እንዲህ እንደ ዛሬው በየዓመቱ የጥር ወር በገባ በሶስተኛው ሰኞ የዶክተር ኪንግ መታሰቢያ የልደት ቀናቸውን ጥር 15ን አስታኮ ይከበራል። የዛሬውን የመታሰቢያ ቀናቸውን ምክንያት በማድረግ የጥቁር አሜሪካዊውን ሰባኪና የመብት ታጋይ ሕይወትና ሥራ ለሚዘክር ቅንብር አንድ እንግዳ ጋብዘናል። እንግዳችን አቶ ቴዎድሮስ አበበ በሙያቸው እዚህ ዋሽንግተን ዲሲ በሚገኘው የሃዋርድ ዩኒቨርሲቲ ሲኒየር አርካይቪስት ማለትም የቤተ ክምችት ከፍተኛ ባለሙያ ሲሆኑ በሥነ ግጥምና ታሪክ ነክ ጉዳዮች ጽሑፎቻቸውም ይታወቃሉ። አቶ ቴዎድሮስን ያነጋገረው አሉላ ከበደ ነው።
አቶ ቴዎድሮስ አበበ ለጊዜው አመሰግናለሁ። ጥቁር አሜሪካዊው የመብት ተሟጋች ማርቲን ሉተር ኪንግ ለዚህች ሀገር አዲስ የሚሰኝ የትግል እንቅስቃሴ ያስተዋወቁ ሰው በመሆናቸው ዛሬ ድረስ ይዘከራሉ። እስኪ ከዕለቱ እንነሳ። ይሄ ምናልባትም ፈጥኖ የሚመጣ ካደረጓቸው እንቅስቃሴዎች ሁሉ ጎልቶ የወጣ የሚመስል በሰዎች ልብ ውስጥ ያደረ አንድ ንግግራቸውን ላስታውስ። ያ ንግግር እርሶ ላይ ያሳደረውን ስሜት በመመልከት እንጀምራለን።
I have a dream that my four little children will one day live in a nation where they will not be judged by the color of their skin but by the content of their character.
አራት ትንንሽ ልጆቼ አንድ ቀን በቆዳቸው ቀለም ሳይሆን በምግባራቸው የሚለኩባት ሀገር ውስጥ እንደሚኖሩ ዛሬ ህልም አለኝ ይላሉ። ረጅም ንግግር ነው። ብዙዎችን በተመስጦ የያዘ ዛሬም ድረስ መላልሶ የሚዘከር ከዚህን እንደርደር። አቶ ቴዎድሮስ ይሄ ንግግር እርሶ ምን ስሜት ይሰጣል?
እሺ፣ በጣም አመሰግናለሁ አቶ አሉላ። ይሄ ቀን በአሜሪካ በህግ የአንድ ክብረ በዓል ሆኖ የሚከበር ቀን ነው። ምክንያቱም ትልቅ ሰውን የሚዘክር ቀን ነው። ይህንን ድሪም ወይም ህልም አለኝ የሚለውን አስቀድመህ ማሳተፍ በጣም ገርሞኛል። እኔ ዛሬ ጠዋት እንደውም ለልጆቼ ያንን ንግግር ሳሳያቸው ነበረ ቪዲዮን። ምክንያቱም በየትም ዓለም የሚኖር ልጅ ወይም ማንም ሰው አዳምጦት ልቡ ውስጥ የሚገባ ዩኒቨርሳል የሆነ በአጠቃላይ ሰብአዊነትን ለሰው ልጅ ምን ሊሆን እንደሚገባ የሚያስተምር እና አቅጣጫ የሚሰጥ ንግግር ነው። ይሄ ታሪካዊ ንግግር ንግግሩ በሚደንቅ ሁኔታ የቃላቱ ውበት በእውነት የሚረሳም አይነት አይደለም። እኔ ለመጀመሪያ ጊዜ ንግግሩን ሳዳምጥ በጣም ነበር የደነቀኝ። ደጋግሞም ቢሰማ አይሰለችም። የሚገርመኝ ሌላው ነገር ስለዚህ ንግግር ማለቴ ነው፣ መጽሐፎች ተጽፏል፣ ብዙ መጽሐፎች። አሁን አንድ መጽሐፍ ውስጥ አረፍተ ነገር በአረፍተ ነገር እየተነተነ ደራሲው ይህንን ንግግር ለአንባቢያን አቅርቧል። ሙሉ መጽሐፍ ማለት 300 ገጽ የሚሆን በዚህ ንግግር ላይ ብቻ በመመርኮዝ የንግግሩን ጥልቅነትና ታሪካዊነት እና አይረሴነት በዚህ ራሱ መመዘን ይቻላል። በእውነት ወደ ማንኛውም ቋንቋ ተርጉመን ብናዳምጠው ስለ ሰብአዊ መብት፣ ስለ ሰው ልጅ እኩልነት፣ ዓለም በአጠቃላይ ምን መምሰል እንዳለባት በተለይ የሰብአዊ መብትና የሰው ልጆችን እኩልነት በተመለከተ የሚያመለክት ታላቅ ንግግር ነው እና ለዛ ነው ለዚህ ዶክተር ኪንግ ንግግር አትኩሮት የሰጠው ዓለም።
መልካም። አቶ ቴዎድሮስ እንግዲህ ይህ ያነሱት ነጥብ ለዚህ ውይይት መነሻ የሆነ ወደ ሌላ ጉዳይ ይወስደናል። ለአፍሪካን ሪፖርት ማጋዚን እና ለካፕስቶን የተባለ የሃዋርድ ዩኒቨርሲቲ ዜና መጽሔት ላይም ለህትመት የወጣ ነው። ከዚህ ቀደም የዶክተር ኪንግ ህልምና በግርድፍ ወደ አማርኛ እየመለስኩት ነው በኢትዮጵያዊ አይን የቃኙበትን ይመለከታል። ይህ ደብዳቤ ዘረኝነትን በመቃወም ማርቲን ሉተር ኪንግ በበርሚንግሃም አላባማ ያካሄዱትን ነውጥ አልባ እንቅስቃሴ ወይም የተቃውሞ ሰልፍ ተከትሎ ከታሰሩበት እስር ቤት 8 ነጭ የደቡብ አብያተ ክርስቲያናት መሪዎች፣ እሳቸው የደቡብ አብያተ ክርስቲያናት መሪም ነበሩና በጊዜው በዚያን ጊዜ በታየ ሁኔታ ያደረባቸውን ስጋትና አስፈላጊ ያሉትን ጥንቃቄ መሰረት ያደረገ ግልጽ ደብዳቤ ነበረ ለዶክተር ኪንግ የላኩት። የምንመለከተው የእርሶ ጽሑፍ መነሻ ያደረገው የኪንግን ምላሽ ነው። በተለይም የሥነ ጽሑፍ ትምህርት በሚከታተሉበት ፕሮግራም ላይ ብዙ ነገሮችንም እንዲመረምሩ የረዳዎትን ጽሑፍ ዋቢ ያደርጋሉ። እስኪ ያስጨብጡን የዚህን ደብዳቤ መንፈስ፣ እርሶ ላይ ያሳደረውን ስሜት፣ በጽሑፉም ሊያንጸባርቁ የፈለጉትን እስኪ ባጭሩ ያስረዱን።
በጣም ጥሩ። ይሄ ደብዳቤ ሌተር ፍሮም በርሚንግሃም ጄል ወይም ከበርሚንግሃም እስር ቤት የተጻፈ ደብዳቤ የሚለው በጣም ሊነበብ የሚገባ ደብዳቤ ነው። ረጅም ደብዳቤ ነው፣ ግን ዶክተር ኪንግ እንደሚሉት አንድ ሰው እስር ቤት ብቸኛ ሆኖ ሲታሰር ሌላ ምን ስራ አለው? ረጅም ሀሳብ ከማሰብና ረጅም ጽሑፍ ከመጻፍ የተሻለ ሌላን ምን ሊያደርግ ይችላል ብለው ይጀምራሉ። ይህንን ደብዳቤያቸው ነው እጅግ በጣም ብዙ ቁም ነገር የሚያነሱበት ደብዳቤ ነው። ደብዳቤው በተለይ የሃይማኖት አባቶች ዝምታን የመምረጣቸውን ወይም ደግሞ ሳይድ ያለመውሰዳቸውን ነገር በጣም አድርጎ የሚሞግስ ደብዳቤ ነው። እዚህ ላይ እንግዲህ ይህን ደብዳቤ ስታነብ ሁሉ ሰው መቼም ሰርጌ የራሱን ህይወት ልምድ ነው
የሚያዛምደው
ያገናዘበ የሚያነበው እና ብዙ ነገር ያመጣብናል። እንደ አፍሪካዊ በተለይኛ አፍሪካኖች ኢትዮጵያውያን በተለይ ደግሞ ብዙ የሚያንገበግቡን ጉዳዮች አሉ፣ ሀገራችን በተመለከተ ወገኖቻችን በተመለከተ። እና ያንን ሳነብ ኢሚዲየትሊ የሀገሬን የወገኖቼን ጉዳይ ነበረ አእምሮዬ ውስጥ የማመላልሰው። እና ማንም ኢትዮጵያዊ ይሄን ደብዳቤ ቢያነብ ራሱን ወይም ኢትዮጵያን እዛ ደብዳቤ ውስጥ ያገኘዋል። ይሄ ምንም ለእኔ ብቻ ሳይሆን ለማንም እውነት ይመስለኛል ይሄ ነገር። እና ደብዳቤውን በማነብበት ጊዜ አንዱ ያስደነቀኝ ነገር ወይም ዶክተር ኪንግ ቀጥተኛነት ብቻ ሳይሆን ደግሞ የሚጠቀሙባቸው የሎጂካል በምክንያትም ነው እያስደገፉ ነው የሚናገሩት የሚጽፉት ያመላክታሉ። ቤት ጋር ለምሳሌ ሌሎቹ እንደሳቸው እሳቸውን ፕሪቸር ነበሩ፣ ዶክተር ኪንግ ሚኒስትር
ሰባኪም ነበሩ
የወንጌል እና ሬቨረንድ ናቸው። እና ሌሎቹ እንግዲህ እኩልነትን ሰብአዊነትን በተመለከተ እንዴት ነው የትኛው ነው ትክክለኛው መንገድ የትኛው ነው ትክክለኛው ሳይድ የሚለውን እያመላከቱ ነው የጻፉት። በጣም በጣም ግሩም ማለት ትህትና የተሞላ ጽሑፍ ነው። ቁጣ የለውም። ኦፍኮርስ የህይወታቸው የኖቤል ፕራይዝ ያሸንፉበት አንዱም ዋናውም የእሳቸው ነገር ምንድን ነው ነን ቫዮለንስ የሚባለው ወይ ሰላማዊ መንገድ መታገልን ነውጥ አልባ አይሆንም ትግልን ነበረ ፕሮሞት ያደረጉት። እና እዛ ደብዳቤ ውስጥም ይህንን የምናየው በጣም ሰላማዊ በሆነ መንገድ በጣም ከርቲስ ሰውን በአክብሮት ነው ደብዳቤውን የሚጽፉት። ግን በጣም ጠንካራ ነው ደብዳቤው፣ በጣም በጣም ጠንካራ ነው። በተለይ ጥቁር አሜሪካኖች ወቅቱ የነበሩበትን ሁኔታ ከመግለጽ ባሻገር ደግሞ መስተካከል ያለባቸው ነገሮች ምን ሊሆኑ እንደሚገባ በፖሊሲ ደረጃ እንኳን ብዙ ጠቃሚ የሆኑ ጥቆማዎችን የሚሰጥ ደብዳቤ ነው። ደብዳቤውን ሳነበው እንዳልኩት የአጻጻፉ ውበት እንዳለ ሆኖ የቋንቋ ውበት እንዳለ ሆኖ በዛው ልክ ደግሞ የሚያነሳቸው ቁም ነገሮች ምን ያህል ለሌላውም በየትኛውም ዓለም ለሚኖር ዜጋ ለኢትዮጵያዊም ሆነ ለማንም ምን ያህል በእውነት ለልባችን ቅርብ እንደሆነ ነበር የተገነዘብኩት። ያ ነው በጣም በጣም ከሌሎቹ ጽሁፎች ያኔ በወቅቱ እንደ ኮሌጅ ተማሪ ካነበባቸው መጽሐፎች እና ጽሁፎች ሁሉ በእውነት ልቤን የነካኝ ጽሁፍ ያ ነበር። በዛ ነው ይህንንም አሁን የጠቀስከውን ጽሁፍ ለመጽሐፍ ያነሳሳኝ።
አመሰግናለሁ አቶ ቴዎድሮስ አበበ። የዶክተር ኪንግ ህልም በኢትዮጵያዊው አይን በሚለው ጽሑፎ መነሻነት ለሰጡን አስተያየት ለጊዜውም አመሰግናለሁ። እግዜር ይስጥልኝ። በራዲዮ መጽሔት በስነ ግጥም ተሳትፎ መልሰን እንደምናገኘም ተስፋ አድርጋለሁ።
እግዚአብሔር ይስጥልኛል። ታንክ
ዩ። የማጠቃለያ ዜና እናሰማለን። የ80 ሺህ ሰዎችን ኢኮኖሚ እየጎዳ ያለው የዩናይትድ ስቴትስ ፌዴራል መስሪያ ቤቶች በከፊል መዘጋት ዛሬ 31ኛ ቀኑን ይዟል። የሁለቱም ምክር ቤት አባላት ወደ አንድ አስማሚ ነጥብ እንዳልደረሱም ታውቋል። እስራኤል ሶሪያ ውስጥ በሚገኙ የኢራን ወታደራዊ ኢላማዎች ላይ የአየር ጥቃት ማካሄዷን ዛሬ በሰጠችው ቃል አመነች። 11 የሶሪያ ተዋጊዎች መሞታቸውም ታውቋል። ባለፈው ቅዳሜ ሰሜን ማዕከላዊ ቺሊን የመታውና በሬክተር መለኪያ 6.7 የተመዘገበው ርዕደ ምድር እስካሁን ባለን መረጃ መሰረት 2 ሰዎችን ገድሎ በሺዎች የሚቆጠሩትን ደግሞ ያለ ኩረንቲ ያለ ኤሌክትሪክ ብርሃን አስቀርቷል። የታሊባን ተዋጊዎች ማዕከላዊ አፍጋኒስታን ውስጥ በሚገኝ ወታደራዊ የጦር ካምፕ ውስጥ ከባድ የአጥፍቶ ጠፊ የቦምብ ፍንዳታና የጠመንጃ ጥቃቶችን አካሂደው 18 የደህንነት አባሎች መቁሰላቸው ታውቋል። ባለሥልጣናት እንደገለጡት ጥቃቱ የደረሰው ዛሬ ሰኞ ማለዳ ከካቡል 50 ኪሎ ሜትር ርቀት ላይ ባለው የዋርዳ ክፍለ ሀገር ከተማ ማይዳን ሻር በተሰኘው ቦታ ነው። ለሰዓቱ ያለን ዜና በዚሁ አበቃ።
ክቡራትና ክቡራን አድማጮች ቀደም ሲል የሰማችሁትን ማርቲን ሉተር ኪንግ ቀንን በተመለከተ አሉላ ከአቶ ቴዎድሮስ ጋር ሰፊ ውይይት ነው ያደረገው። በዌብሳይታችንና ፌስቡክ ገጻችን ላይ ታገኛላችሁ። ፕሮዲውሰሩ ንጉሡ ታምሬ፣ ቴክኒሽያኑ ሲድራክ ፍራንክሊን፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ትግርኛ ዝግጅት ይቀጥላል። በእኛ በኩል ደህና ደሩ።